ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 25 2010 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። የምናስተናግዳችሁ ሰሎሞን አባተና
ጤና ይስጥልኝ፣ እኔም ሰለሞን ክፍሌ ነኝ።
ደቡብ ሱዳን ውስጥ ሰላም ለማስገኘት ማዕቀብ መፍትሄ አይደለም። የኢትዮጵያ ውጭ ጉዳይ ሚኒስቴር
በአንዳንድ ወገኖች የሚነሳው የማዕቀብ ጉዳይ ለደቡብ ሱዳንም ለአካባቢው ሰላምም የሚረዳ አይደለም፣ ማዕቀብ ሁኔታዎችን የበለጠ ያወሳስበዋል፣ ችግሩን አይፈታም የሚል አቋም ማለት ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። በአብይ ርዕስ ዘገባ ይዘናል።
እውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመስረታቸውን የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታወቁ።
በጣም የሚያስደንቀው ግን ልብ አድርጉ፣ አሁን አገሪቱ በብዙ አቅጣጫ ነፍጥ አንግበው በረሃ የወረዱ ሰዎች፣ ይህን ኢህአዴግ ቢደብቀውም የሚታይ እውን የሆነ ሁሌም የሆነች ነገር ኮሽ ስትል ህገ መንግስታዊ ስርዓቱን ለመዳድ የሚንቀሳቀሱ ብሎ ይላቸዋል። ህገ መንግስታዊ ስርዓቱን ለመዳድ የሚንቀሳቀሱ ሰዎች ከየት የተነሱ? የሰላማዊ በሮች ሲዘጉ እኮ ነው።
የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። ሪፖርቱ በመጽሔት ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜና አሰማቸው።
ደቡብ ሱዳን ውስጥ ሰላም ለማስገኘት ማዕቀብ መፍትሄ ሊሆን እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ይህ አቋም በኢጋድ አባል ሀገሮች ሲንጸባረቅ የቆየና ተቀባይነት ያገኘ መሆኑን የሚኒስቴሩ ቃል አቀባይ አመልክተዋል። ቀድሞ የደቡብ ሱዳን ምክትል ፕሬዚደንት የነበሩት የአማጽያኑ መሪ ዶክተር ሪያክ ማቻር በሰላም ሂደቱ ላይ በቀጥታ እንዳይሳተፉ ኢጋድ ውሳኔ ማሳለፉንም ቃል አቀባዩ አስታውቀዋል። በአብይ ርዕስ ዘገባ ይዘናል።
እውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመስረታቸውን የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታወቁ። ፓርቲዎቹ ዶሴውን የከፈቱት የፊታችን እሁድ መስከረም 28 2010 ዓ.ም ሊያካሄዱት የነበረው ሰላማዊ ሰልፍ እውቅና ሳያገኝ ከቀረ በኋላ መሆኑ ተገልጿል። በጉዳዩ ጣልቃ ገብተው መመሪያ እንዲሰጡም ለጠቅላይ ሚኒስትሩና ለአንዳንድ የመንግሥት ከፍተኛ ባለሥልጣናት ደብዳቤ ማስገባታቸውንም ፓርቲዎቹ አመልክተዋል። ፓርቲዎቹ በጠሩት በዛሬው ጋዜጣዊ መግለጫ ላይ በባህር ዳር ዩኒቨርሲቲ የምህንድስና ተማሪዎች ላይ ተወስዷል ያሉትን ኢሰብአዊ ሲሉ የጠሩትን እርምጃ አውግዘዋል። በመጽሔት ዝርዝር ዘገባ አለን።
ምዕራብ አፍሪካዊቱ ኒጀር ውስጥ 3 ወታደሮቹ እንደተገደሉበት የዩናይትድ ስቴትስ ጦር አስታውቋል። ወታደሮቹ የተገደሉት በአሜሪካና ኒጀር ጥምር የቅኝት ኃይል ላይ ትላንት አደጋ በተጣለበት ጊዜ እንደነበር ተገልጿል። በጥቃቱ የየትኛው ሀገር ዜጋ እንደሆነ የዩናይትድ ስቴትስ ጦር የአፍሪካ እዝ ሳይገልጽ አንድ ሌላ የአጋር ሀገር ወታደርም ተገድሎብናል ብሏል። ሌሎች 2 የአሜሪካ ወታደሮች ቆስለዋል። ለዚህ ከዋና ከተማይቱ ኒያሚ 200 ኪሎ ሜትር ርቀት ላይ ኒጀር ከማሊ ጋር በምትዋሰንበት አካባቢ በሚገኝ ስፍራ ለተፈጸመው ጥቃት እስካሁን ኃላፊነት የወሰደ የለም። ኒጀር በምስራቅ ከናይጄሪያ ቦኮ ሐራም፣ በምስራቅ አልጄሪያ ላይ ከሸመቀው አልቃይዳ፣ በእስላማዊ ማግረብ የሽብርና የሁከት ቡድኖች ጋር በምታካሄዳቸው ውጊያዎች ውስጥ ለማገዝ አነስተኛ ቁጥር ያለው የዩናይትድ ስቴትስ ጦር ላለፉት 4 ዓመታት እዚያ ተሰማርቶ ይገኛል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ ባለፈው የአሜሪካ ፕሬዝደንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ለማረጋገጥ የተጀመሩት ምርመራዎች እንደቀጠሉ መሆናቸው ሲገለጽ፣ ሞስኮ ግን በነጻ መገናኛ ብዙሃንና በጋዜጠኞቻቸው ላይ ወከባና ማሳደድ እያካሄደች መሆኗን የዩናይትድ ስቴትስ እንደራሴዎች ምልክት እያዩ መሆናቸውን እየተናገሩ ነው። የሪፖርተራችን ሪቻርድ ግሪን ዘገባ አለ፣ አዲሱ አበባ ያቀርበዋል።
የአውሮፓን የዲሞክራሲና የሰብአዊ መብቶች ይዞታ በሚቆጣጠረው በሄልሲንኪው ኮሚሽን የዩናይትድ ስቴትስ አባላት ትናንት ረቡዕ በምክር ቤት ተገናኝተው ሩሲያና በሌሎች የሶቪየት ኅብረት አገሮች በሚሰሩ ጋዜጠኞች ላይ እየደረሰ ያለውን ወከባና ስደት በተመለከተ ውይይት አድርገዋል። ሩሲያ ውስጥ ጠንካራ የመገናኛ ብዙሃን እንዲኖር መደገፍና የፕሬዝዳንት ፑቲንን ስትራቴጂ መቋቋም ወሳኝ መሆኑን የተናገሩት የምክር ቤት አባሉ ስቲቭ ቻቦት ናቸው።
By representing American democracy to the very populations of Putin.
የአሜሪካ ዲሞክራሲ በፑቲን አፈና ውስጥ ለሚገኘው ህዝብ ስለ ነጻ መገናኛ ብዙሃንና ሐሳብን በነጻነት ስለመግለጽ ድጋፍ እንሰጣለን። ይህም ለነጻ የጋዜጠኝነት ሥራ ድጋፍ ይሰጣል።
አማንዳ ቤነት የቪኦኤ ማለት የአሜሪካ ድምጽ ዳይሬክተር ናቸው። ሞስኮ የሚገኘው የመስሪያ ቤታቸው ቢሮ ገና ከጀምሩ ይህ ወከባ ገጥሞት እንደነበር ተናግረዋል።
VOA's Russian service has been in operation since 1947. So threats and intimidation are nothing new.
የVOA የሩሲያ አገልግሎት የተጀመረው እንደ አውሮፓ አቆጣጠር በ1947 ነው። እና ወከባና ዛቻ እንዲሁም ማስፈራራት አዲሳችን አይደለም። ከቅርብ አመታት ወዲህ ግን የሩሲያ ባለስልጣናት ወከባ እየበዛና እየተባባሰ መጥቷል። ማብራሪያ የሌለው የቢሮክራሲ መጓተት ስለ ቪኦኤ ጋዜጠኝነት ሙያ አያሌ ቃላት ጦርነት እየተካሄደ ነው።
የአሜሪካ ድምጽ ራዲዮ በመላዋ ሩሲያና ከሶቪየት በኋላ ባሉ አገሮች በ11 ቋንቋዎች ነው የሚደመጠው።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ስራቸውን ለመልቀቅ ያስፈራሩበት አንድም ጊዜ የለም ሲሉ ፕሬዝዳንት ትራምፕ አስገንዝበዋል። በሁለቱ ከፍተኛ አመራሮች መካከል ውጥረት አለ ተብሎ የቀረበውንም ዘገባ የፈጠራ ወሬ ሲሉ አጣጥለዋል። ትራምፕ በዛሬው የትዊተር መልእክታቸው ኤንቢሲ የተባለው የዜና ማሰራጫ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን በምክትል ፕሬዝዳንቱ ማይክ ፔንስ ጥያቄ መሰረት ቆዩ እንጂ ስራቸውን ቀድሞ ለመልቀቅ አፋፍ ላይ ነበሩ ሲል ያቀረበውን ዘገባ ተችተዋል። ኤንቢሲ አክሎም ሚስተር ቲለርሰን ፕሬዝዳንቱ ባለፈው ሐምሌ ፔንታገን ውስጥ ከሌሎች ከፍተኛ ባለስልጣናት ጋር ያደረጉትን ውይይት ተከትሎ ደደብ ናቸው ብለው መናገራቸውንም ዘግቧል።
በዩናይትድ ስቴትስ ታሪክ እጅግ የከፋ ነው የተባለውን ጅምላ ፈጅ ተኩስ ምክንያት ለማወቅ መርማሪዎች ጥረት በያዙበት ባሁን ወቅት ፕሬዚደንት ዶናልድ ትራምፕ ትናንት ወደ ላስ ቬጋስ ሄደው የሰለባዎቹን ቤተሰቦችና የተጎዱትን አጽናንተዋል። ከፖሊሶችና ከእርዳታ ሰጪዎች ጋርም ተነጋግረዋል። ፕሬዚደንቱ በዚህ ወቅት አስቸኳይ እርዳታ ሰጪዎችንና ሐኪሞችን አመስግነዋል። ትራምፕ ወደ ላስ ቬጋስ የተጓዙት ከቀዳሚት እመቤቷ ሜላኒያ ጋር ነበር። ዛሬ የተመለከትሁት ሁሉ በሙያችሁ ምን ያህል እንደላቃችሁ ይመሰክራል፣ አሜሪካዊ በመሆናችሁ ያኮራችኋል ብለዋል ሚስተር ትራምፕ። ይህ በእንዲህ እንዳለ የላስ ቬጋስ ፖሊስ ሹም ጆ ሎምባርዶ ሲናገሩ ጠመንጃ አንጋቹን ስቲቨን ፓዶክን ወይም ግብረ አበሮቹን የሚያውቀውን ሰው ሁሉ ማነጋገር ወሳኝ ነው ብለዋል። ስቲቨን ፓዶክ ባሳለፍነው እሁድ የሀገረሰብ ሙዚቃ ትርኢት ለማየት በተኮለኮሉ ብዙ ሺዎች ላይ ካረፈበት ማንደሌ ቤይ ሆቴል ተኩስ ከፍቶ 58 ሰዎችን መግደሉና ወደ 500 የሚጠጋ ሰው ማቁሰሉ ይታወሳል።
የቱርክ ባለስልጣናት ኢስታንቡል በሚገኘው ቆንስላ የሀገሩ ተወላጅ የሆነውን ሰራተኛዋን ማሰራቸው በጥልቅ እንዳሳሰባት ዩናይትድ ስቴትስ አስታውቃለች። ኤምቲ በሚል ምህጻር የሚታወቀው ሰራተኛ ህገ መንግስቱን ለመናድና አስተዳደሩን ለመገልበጥ ሞክሯል የሚል ክስ የቀረበበት መሆኑን የቱርክ መገናኛ ብዙሃን ዘግበዋል። ኤምቲ ስደት ላይ ከሚገኙት ከተቃዋሚው የሃይማኖት መሪ ከፌቱላ ጉሌም ጋር ግንኙነት አለው ተብሎ ተወንጅሏል ሲሉ ዘገባዎቹ አክለዋል።
የኢራቅ ጦር ኃይሎች ሐውያ ከተማን ከእስላማዊ መንግስት ቡድን ተዋጊዎች ነጥቀው መቆጣጠራቸውን የሀገሪቱ ጠቅላይ ሚኒስትር ሃይደር አልአባዲ አስታወቁ። የኢራቁ ጠቅላይ ሚኒስትር ከፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጋር ሆነው ፓሪስ ላይ ዛሬ በሰጡት የድል ብስራት መግለጫ ድሉ የኢራቅ ብቻ ሳይሆን የመላው ዓለምም ነው ብለዋል። ሐውያ ከተማን ተቆጣጥሮ በነበረው የሁከትና የሽብሩ ቡድን ላይ ጥቃቱን ልክ የዛሬ 2 ሳምንት መስከረም 11 የከፈቱት በዩናይትድ ስቴትስ የሚታገዘው የኢራቅ ጦርና ኢራን የምትደግፋቸው የህዝባዊ ንቅናቄ ኃይሎች የሚባሉ ታጣቂ ቡድኖች መሆናቸው ተገልጿል። የኢራቅ ወታደሮች እጅግ ጨካኝና ቁርጠኛ ከሆነ ጠላት ጋር በጀግንነትና በባለሙያነት ተዋግተዋል ሲሉ ኢራቅ የሚገኘው ጥምር ግብረ ኃይል አዛዥ ሌተና ጀነራል ፖል ፋንክ አድናቆታቸውን ገልጸዋል። ለ14 ቀናት በዘለቀው ውጊያ ከ1000 በላይ ሽብርተኞች እጃቸውን መስጠታቸው ተነግሯል።
በመጨረሻም በፓኪስታን የሱፊ አማንያን የሚያመልኩበት መስጂድ በሽብር ጥቃት ተመቷል። አንድ አጥፍቶ ጠፊ ቦምብ ታጣቂ ነው ዛሬ ደቡብ ምዕራብ ባሉቺስታን ክፍለ ሀገር በሚገኘው መስጂድ ውስጥ የታጠቀው ፈንጂ ለኩሶ በትንሹ 13 ሰዎችን የገደለውና ሌሎች በርካቶች ያቆሰለው። ለጥቃቱ እስካሁን ኃላፊነት የወሰደ የለም። ቀደም ሲል ባሉቺስታን ክፍለ ሀገር በሚገኘው የሱፊያ አብያተ ጸሎት ላይ ለደረሱ አሸባሪ አጥፍቶ ጠፊ ቦምብ ጥቃቶች እስላማዊ መንግስት ነኝ የሚለው ቡድን ኃላፊነት ሲወስድ መቆየቱ ይታወቃል። ዜናው አበቃ።
The Voice of America. ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 25 2010 ዓመተ ምህረት ምሽት ፕሮግራም ነው።
ብርቅ ሰዎቻችን
አየራይ በጣም እማኝ ነበር። ፕሮፕላን ለመንጃት በጣም እማኝ ነበር። እዛ በጣም እማኝ ስለነበረ አውሮፕላን ለመግባት ተፈለጋለሁ ተብዬ ተጠየቅኩ።
ማን ነው የጠየቁት?
ራስ መስሎኝ።
ከዛስ?
አሁን አልኳቸው። ቤተ መንግስት ወሰዱኝ።
ኮሎኔል ጋዲሳ ጉማ ናቸው። በምሽቱ ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ
ደቡብ ሱዳን ውስጥ ሰላም ለማስገኘት ማዕቀብ መፍትሄ ሊሆን እንደማይችል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ይህ አቋም በኢጋድ አባል አገሮች ሲንጸባረቅ የቆየና ተቀባይነት ያገኘ መሆኑን የሚኒስቴሩ ቃል አቀባይ አመልክተዋል። ቀድሞ የደቡብ ሱዳን ምክትል ፕሬዚደንት የነበሩት የአማጽያኑ መሪ ዶክተር ሪያክ ማቻር በሰላም ሂደቱ ላይ በቀጥታ እንዳይሳተፉ ኢጋድ ውሳኔ ማሳለፉንም ቃል አቀባዩ አቶ መለስ ዓለም አስታውሰዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም በዛሬው ጋዜጣዊ መግለጫ ካነሷቸው ጉዳዮች አንዱ ኢትዮጵያ ለአንድ ወር የቆየችበት የጸጥታው ጥበቃ ምክር ቤት ፕሬዝዳንትነት ነው። የኢትዮጵያ የፕሬዝዳንትነት ጊዜ የተሳካና የተለያዩ ውሳኔዎች የተላለፉበት እንደነበረም ነው የተጠቀሱት። 15ቱ የጸጥታው ጥበቃ ምክር ቤት አባላት ከአፍሪካ ህብረት የጸጥታ ጥበቃ ምክር ቤት ጋር በአዲስ አበባ ያደረጉት የምክክር ስብሰባም በዚሁ በኢትዮጵያ የፕሬዝዳንትነት ወር የተከናወነ መሆኑን ተጠቅሷል። ስብሰባው በአህጉሪቱ ባሉ የጸጥታ ችግሮች ላይ ያተኮረ እንደነበር ይታወሳል። በአፍሪካ አህጉር ካሉ የጸጥታ ችግሮች አንዱ ደግሞ የቀጠለው የደቡብ ሱዳን የጸጥታ ሁኔታ ነው። የሰላም ስምምነቶቹን ተግባራዊ ለማድረግ የሚደረገው ጥረት በመን ሁኔታ ላይ እንደሚገኝ የተጠየቁት ቃል አቀባዩ ከወራት በፊት በአካባቢው መሪዎች የተላለፈውን ውሳኔ በማስታወስ ነው የመለሱት።
ከደቡብ ሱዳን አንጻር የኢጋድ አባል ሀገራት ሰኔ 2009 ዓ.ም አዲስ አበባ ላይ በተሰበሰቡ ጊዜ ያሳለፉት ውሳኔ አለ። ያ ውሳኔ የሰላም ማስከበሩን በተሻለ ፍጥነት ለማካሄድ አገሮች መስራት አለባቸው፣ የሰላም ሂደቱ አካታች እንዲሆን መስራት ያስፈልጋል በሚል የጊዜ ሰሌዳ ተቀምጧል። በጊዜ ሰሌዳው የሚከናወኑ ተግባሮች አሉ። ከነሱ አንዱ የሰላም ሂደቱን ጁባ ውስጥ ማካሄድ ነው። እሱም ከጥቂት ሳምንታት በፊት ተካሂዷልና ይህንኑ የኢጋድ አቋም ኢትዮጵያ በተባበሩት መንግስታት ድርጅት ላይ በተለያዩ የጎንዮሽ መድረኮችም ላይ አንጸባርቃለች። ይሄ ተቀባይነት ያገኘ አቋም ነው።
ማዕቀብ እንዲጣል የሚጠይቁ ሀሳቦች ግን በኢትዮጵያ በኩል ተቀባይነት እንደሌላቸው አቶ መለስ ለአሜሪካ ድምጽ አብራርተዋል።
የኢጋድ መሪዎች ያሳለፉት ውሳኔ አለ። የኢጋድ የሚኒስትሮች ምክር ቤት አዲስ አበባም ላይ ተሰበሰቡ፣ ጁባም ላይ ለመጀመሪያ ጊዜ ተሰብስበው በነበሩበት ጊዜ ያሳለፉት ውሳኔ አለ። የዚህ ውሳኔ ዋነኛ ሀሳብ ምንድነው? ለደቡብ ሱዳን የሰላም ጥረት የተጀመረው እንቅስቃሴ ተጠናክሮ በተሻለ አቅም እንዲሄድ ማድረግ መቻል ነው። ለዚህ የተቀመጠ የጊዜ ሰሌዳ አለ። በጊዜ ሰሌዳ መሰረት የሚከናወኑ ተግባራትም ዝርዝር ተቀምጧል። እነሱን ማከናወን ነው። በአንዳንድ ወገኖች የሚነሳው የማዕቀብ ጉዳይ ለደቡብ ሱዳንም ለአካባቢው ሰላምም የሚረዳ አይደለም፣ ማዕቀብ ሁኔታዎችን የበለጠ ያወሳስበዋል፣ ችግሩን አይፈታም የሚል አቋም ማለት ይሄ በብዙ አገሮች ዘንድ ተቀባይነት ያገኘ አቋም ነው።
ከዚህ አንጻር የመጨረሻ ጥያቄ አደርገዋለሁ አቶ መለስ፣ የአማጽያኑ መሪ የዶክተር ሪያክ ማቻር ዕጣ ፈንታ ምንድነው የሚሆነው? በዚህ ሁሉ ሂደት ውስጥ እስካሁን ድረስ ሀገር ውስጥ አልገቡም። የሳቸው ሰዎች ናቸው ወይስ የሳቸው መከተል የነበሩት ጀነራል ተማንደንጋይ ናቸው በመከተል ፕሬዝዳንትነትም ያገለገሉ ያሉት? ይሄ ያወሳሰበዋል በሚል የሚናገሩም አሉ።
ለጊዜው ቀድሞ ደቡብ ሱዳን ምክትል ፕሬዝዳንትና በኋላም ስፒኤልኤም ችግር ከተፈጠረበት በኋላ አንደኛውን አንጃው መሩት ዶክተር ሪክ መቸር በሰላም ሂደቱ ላይ በሌሎች ደጋፊዎቻቸው በአስተሳሰብ ደረጃ ሊወከሉ ይችላሉ። ግን ለጊዜው ከዚህ የሰላም ጥረት ላይ በቀጥታ ተሳትፎ እንዳያደርጉ ይሄ የኢጋድ ውሳኔ ነው። እሱን ነው እየተፈጸመ ያለው።
ዶክተር ሪክ መቸር ወደ አዲስ አበባ የሚገቡበት እድል ጭምር ተከልክለዋል የሚሉ መረጃዎች ሲናፈሱ ቆይተዋል። ረዘም ላለ ጊዜ አሁን ይሄ እውነት ነው ወይ?
በዚህ ላይ አስተያየት መስጠት ቸገራለሁ። እንደዛ አይነት ውሳኔ በተመለከተ
የቀድሞው የደቡብ ሱዳን ምክትል ፕሬዝዳንትና የአማጽያኑ መሪ ዶክተር ሪክ መቸር በተደጋጋሚ ወደ አዲስ አበባ ሲመጡ እዚህ በሚገኘው መኖሪያ ቤታቸው መግለጫ ሲሰጡ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
እውቅና ነፍጎናል ባሉት የአዲስ አበባ ከተማ አስተዳደር አንድ አካል ላይ ክስ መመስረታቸውን የመላ ኢትዮጵያ አንድነት ድርጅትና ሰማያዊ ፓርቲ አስታውቀዋል። ፓርቲዎቹ ዶሴውን የከፈቱት የፊታችን እሁድ መስከረም 28 2010 ዓ ም ሊያካሂዱት የነበረው ሰላማዊ ሰልፍ እውቅና ሳያገኝ ከቀረ በኋላ መሆኑን ገልጸዋል። በጉዳዩ ጣልቃ ገብቶ መመሪያ እንዲሰጡም ለጠቅላይ ሚኒስትሩና ለአንዳንድ የመንግሥት ከፍተኛ ባለሥልጣናት ደብዳቤ ማስገባታቸውን አመልክተዋል። ፓርቲዎቹ በጠሩት በዛሬው ጋዜጣዊ መግለጫ ላይ በባህር ዳር ዩኒቨርሲቲ የምህንድስና ተማሪዎች ላይ ተወስዷል ያሉትን ኢሰብአዊ ሲሉ የጠሩትን እርምጃም አውግዘዋል። ለዝርዝሩ መለስካቸው አመሃ።
ሁለቱ ፓርቲዎች በጋራ በሰጡት ጋዜጣዊ ጉባኤ ላይ በንባብ የተሰማው የጽሑፍ መግለጫ ከመነሻው የሚያስገነዝበው የሀገሪቱ የፖለቲካ ምህዳር ምን ያህል እየጠበበ እንደሄደ ነው። ጽሑፉ እንደሚለው የፖለቲካ ምህዳሩ ከድጡ ወደ ማጡ እንዲሉ ከምንጊዜም በላይ በከፋ ደረጃ ላይ ይገኛል። የመድብለ ፓርቲ ስርዓቱም ከወረቀት ያልዘለለ እንደሆነ ይናገራል። ይህንኑ አካሄድ ለመቃወም በአዲስ አበባ ከተማ መስቀል አደባባይ ሰላማዊ የተቃውሞ ሰልፍ ለማድረግ ጉዳዩ የሚመለከታቸውን አካላት በደብዳቤ እውቅና የጠየቁ ቢሆንም ሰሚ ማግኘት እንዳልቻሉ ጽሑፉ ይናገራል። ይህ ድርጊት የሕግ ጥሰት ነው በማለትም በጠቅላይ ፍርድ ቤት ክስ መመስረታቸውን ጽሑፉ ያስረዳል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ ማንን እንደከሰሱ ይናገራሉ።
በአዲስ አበባ ከተማ ከንቲባ ጽህፈት ቤት የሰላማዊ ሰልፍና ተዛማጅ ጉዳይ አደባባይ ስብሰባዎች ፈቃድ ክፍል ወይም እውቅና ክፍል አለ። አቶ ተስፋ ዋቅጅራ ይባላል። እሱ ነው ይህንን የሚመለከተው። ምን ከሰው የሰላማዊ ሰልፍ እና አደባባይ ስብሰባ እውቅና ክፍል? ምክንያቱም እውቅና የከለከለን እሱ ስለሆነ እሱ ነው ምን ከሰው ይህን በማድረጉ የዚህ ጋር ተያዙ ማስረጃዎች እንዳለ ሰበሰብን ለእናንተ መሰጠ ነው ያደረግነው።
አቶ ተስፋ ዋቅጅራን ተፈጥሯል በተባለው ችግር ላይ ለማነጋገር ወደ ጽህፈት ቤታቸው ሄጄ ነበረ። በወቅቱ ያገኘኋቸውን ጸሐፊ የመጣሁበትን ጉዳይ አስረድቼ አቶ ተስፋን እንዲያገናኙኝ ጠየቅኩ። ስልክ ከደወሉ በኋላ አሁን ስብሰባ ላይ ስለሆኑ ሊያነጋግሩኝ እንደማይችሉ ጸሐፊዋ ገለጹልኝ። በኋላ በስልክ ደውዬ እንደማነጋግራቸው አስረድቼ ጽሕፈት ቤቱን ስልክ ተቀበልኩ። ይሁንና በስልክ ደውዬ እንደገና ማብራሪያ እንዲሰጡኝ ብጠይቅም አሁንም ስብሰባ ላይ መሆናቸው ተነግሮኛል። በሰማያዊ ፓርቲና የመላው ኢትዮጵያ አንድነት ድርጅት መግለጫ መሰረት በሀገሪቱ የሰላማዊ ትግል በሮች እየተዘጉ እንደሆኑና በተዘጉ ቁጥርም የአመፅና የሁከት በሮች መከፈታቸው የግዴታ እንደሆነ ባለፉት ሁለት ዓመታት በሀገራችን ምድር የተከፈቱት ህዝባዊ እምቢተኝነት ጉልህ ምስክሮች ናቸው ይላል የጽሑፍ መግለጫው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ተጨማሪ ማብራሪያ ሰጥተው ነበረ።
በጣም የሚያስደንቀው ግን ልብ አድርጉ፣ አሁን አገሪቱ በብዙ አቅጣጫ ነፍጥ አንግበው በረሃ የወረዱ ሰዎች አሉ። ይሄን ኢህአዴግ ቢደብቀውም የሚታይ እውን የሆነ ሁሌም የሆነች ነገር ኮሽ ስትል ህገ መንግስታዊ ስርዓቱን ለመዳን የሚንቀሳቀሱ ብሎ ይላቸዋል። ህገ መንግስታዊ ስርዓቱን ለመዳን የሚንቀሳቀሱ ሰዎች ከየት የተነሱ? የሰላማዊ በሮች ሲዘጉ እኮ ነው ሰዎች ወደ ሌላ አቅጣጫ ወደ ሌላ ትግል አቅጣጫ የሚሄዱትና ሺ ሀገር ከዚህ በኋላ ጦርነት የምታሰናድር መሆን የለባትም። በሰላማዊ የስልጣን ሽግግር ነው መሄድ ያለበት። የሰላማዊ ትግል በሮች በተዘጉ ቁጥር የአመፅ በሮች ናቸው የተከፈቱ ያሉት ሀገራችን ላይ። እነኚህ ደግሞ የአመፅ በሮች እንዲከፈቱ ሰማያዊ ፓርቲ እምነቱም ፍላጎቱም አይደለም፣ አላማውም አይደለም። የምርጫ ፖለቲካ ነው እና የምናቀነቅ ነው። ስለዚህ ኦልሞስት ዘክተውታል።
ሁለቱ ፓርቲዎች ክስ ከመስረታቸው በተጨማሪም ለኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ፣ ለህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ፣ ለፌዴሬሽን ምክር ቤት አፈ ጉባኤ አቶ ያለው አባተና ለአዲስ አበባ ከተማ መስተዳድር ከንቲባ አቶ ድሪባ ኩማ በጉዳዩ ጣልቃ ገብተው መመሪያ እንዲሰጡ የሚጠይቁ ደብዳቤዎችን ለጽህፈት ቤታቸው እንዳስገቡ አስታውቀዋል። ሁለቱ ፓርቲዎች ዛሬ በጋራ በጠሩት ጋዜጣዊ ጉባኤ ላይ ተጨማሪ መግለጫ የሰጡበት ጉዳይ በባህር ዳር ዩኒቨርሲቲ የሶስተኛ ዓመት የምህንድስና ትምህርታቸውን ባጠናቀቁ ተማሪዎች ጉዳይ ላይ ነበረ። ፓርቲዎቹ በጽሑፍ መግለጫቸው እንዳስታወቁት በተማሪዎቹ ላይ ተወስዷል ያሉትን ኢሰብአዊ እርምጃ አጥብቀው አውግዘዋል። እንደ መግለጫው ከሆነ ዩኒቨርሲቲው ከተለያዩ ክልሎች የተሰባሰቡና በባህር ዳር ከተማ ረዳትም ሆነ መጠጊያ የሌላቸውን በርካታ ተማሪዎች መኖራቸውን እያወቁ ከሚማሩበት ግቢ ፈተና ካልተፈተናችሁ ብሎ እንዲባረሩ በማድረጉ መጠጊያ አጥተው በሜዳ ፈሰዋል ይላል። ከዚህም ባለፈ ለጊዜው ቁጥራቸው ያልታወቁ ተማሪዎችም እንዲታሰሩ ተደርጓል ብሏል የጽሑፍ መግለጫው። አቶ ሙልጌታ አበበ የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት ዩኒቨርሲቲው የወሰደውን አቋም በተመለከተ ተጨማሪ ማብራሪያ ሰጥተው ነበረ።
ችግሩ የትምህርት ጥራትም አይደለም፣ የተማሪዎች አንፈተንም ማለትም አይደለም፣ የአስተዳደር ችግር የመልካም አስተዳደር እጦት ነው። ብዕር የያዘ ተማሪ ከቤተሰቡ ተለይቶ በትምህርት ቤት በካምፓስ የሚኖርን ተማሪ አልፈተንም ቢል መነጋገር ይቻላል። በደረጃ ባሉ ሰዎች ተነጋግሮ መፍትሄ ማምጣት ይቻላል። በተማሪ ተወካይም እንዳጠቃላይ ተማሪዎችንም ዲኑ አነጋግሮ መፍትሄ ሊያመጣ ይችል ነበር፣ አልፈለጉም።
በአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁንን የታሰሩ ተማሪዎች ስለመኖራቸውና አጠቃላይ ሁኔታው በምን ደረጃ ላይ እንደሚገኝ ጠይቄያቸው ነበር። አቶ ንጉሱ አንድም ተማሪ እንዳልታሰረ አስታውቀዋል። ተማሪዎቹም ፈተናውን ለመውሰድ ተስማምተው አሁን ወደ ዩኒቨርሲቲው ቅጽር ግቢ መመለሳቸውንና ችግሩን መፈታቱን ለቪኦኤ ተናግረዋል። በባህር ዳር ዩኒቨርሲቲ የቴክኖሎጂ ተቋም የሶስተኛ ዓመት ትምህርታቸውን ያጠናቀቁና የአጠቃላይ ብቃት ማረጋገጫ ፈተና በሚፈተኑ እስከ 1400 በሚደርሱ ተማሪዎችና በዩኒቨርሲቲው አስተዳደር መካከል በተፈጠረው ችግር ዙሪያ ቪኦኤ ከትናንት በስቲያ ዘገባ ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን እናመሰግናለን። ወደ ቀጣዩና የመጨረሻው የመጽሔት ትንታኔ ርዕስ እንለፍ። ሙስናን የሚታገሉ ወገኖች ከተለያዩ አገሮች በየዓመቱ በሕገ ወጥ መንገድ በሚወጣውና በለንደን በኩል እንዲያልፍ በሚታመን በብዙ መቶ ሚሊዮን ዶላር የሚገመት ገንዘብ ላይ ትኩረት ለመሳብ ሲሉ በየጊዜው በሕገ ወጥ ገንዘብ የተገዙ ናቸው የሚባሉትን ንብረቶች ለማጎብኘት የሚያስችሉ ልዩ ፕሮግራሞችን አደራጅተዋል። ሰሞኑን በተመሳሳይ ያሰናዱት ልዩ የጉብኝት ፕሮግራም በሕገ ወጥ መንገድ ከናይጄሪያ በሚወጣው ገንዘብ ላይ ያነጣጠረ ነው። ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርባል።
በመስጠት የመንግስት ስልጣንን ራስን ለመጥቀም በሚያወል ስርዓት አጠራር የተሰየመው የጉብኝት ፕሮግራም እርስ በርሱ የተጋመደው አዲስ ዓለም ድብቅና ጨለማ ገጽታ በሚደረግ ጉዞ ነው የተመሰለው። ስታር ዋር በመባል ከሚታወቀው የሳይንስ ቀመስ ልቦለድ ፊልም ጋር የተመሳሰለበትን ማዝማሚያ በዚያ አያበቃም። የጸረ ሙስና ዘመቻ አስተባባሪው ኦሊቨር ቦሎ ካስጎብኚዎቹ አንዱ ናቸው።
Essentially the death star of globalization is right here and it's London.
የምድሪቱ ዴዝ ስታር በስታር ዋር ፊልም ታሪክ ውስጥ ዓለማችንን የማወደም አቅም ያላትና ተክላላ መጣናው አጨረቃን የሚያክል መንኮራኩሮች መናሃሪያ ነች እና የምድሪቱ የኛው ዴስታር እዚህ ነች ያለችው ከለንደን።
ለንደን ከዓለም ዙሪያ በሙስና ተመንትፎ የሚመጣ ገንዘብ እንደ አንዳች ማግኔት እየሳበች ታመጣለች። የጸረ ሙስና ዘመቻውን እንደሚያስተባብሩት ወገኖች ትችት ይህ በመጸት የመንግስትን ስልጣን ራስን ለመጥቀም በሚያውል ስርዓት አጠራር የተሰየመው ልዩ ጉብኝት በናይጄሪያ ላይ ሲነጣጠርም የመጀመሪያው ነው። ካስኩኞቹም አንዱ ማቲው ፔጅ ቀድሞ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የናይጄሪያ ጉዳዮች አጥኚ የነበሩ ናቸው። ዛሬ ባለም አቀፍ ደረጃ ሙስናን በመዋጋት በሚታወቀው ትራንስፓረንሲ ኢንተርናሽናል ባልደረባ ናቸው።
The international community, specifically the United Kingdom, the United States, other financial centers,
ዓለም አቀፉ ማህበረሰብ በተለይ ደግሞ ብሪታንያ፣ ዩናይትድ ስቴትስ እና ሌሎች ግዙፉ የዓለም የገንዘብ ተቋማት መናኸሪያ የሆኑ አገሮች የግብር ክፍያ ማሻሻያ መንገዶች በመሆንና የላሉ የባንክና የንብረት ቁጥጥር አሰራሮችን በሚፈቅዱ ህጎቻቸው አማካኝነት በናይጄሪያ በባለግዚዎች ለሚካሄደው ሙሰኞች የሙስና ስራ መድራት አይነተኛ ሚና በመጫወት ላይ ናቸው።
የመጀመሪያው መቆሚያ በዋና ከተማይቱ የባለጸጎች መንደር የቤልግራቪያ ክፍለ ከተማ ነው። የፓናማ ሰነዶች የሚል የቁልምጫ ስም የተሰጠውና ከፓናማው ሞዛክ ፎንሴካ የተባለ የህግ ድርጅት ሾልኮ የወጡ መረጃዎች እንዳዘረከረኩት በብዙ ሚሊዮን ዶላር የሚገመቱ ንብረቶች ከናይጄሪያው የእንደራሴዎች ምክር ቤት ፕሬዝዳንት ቦኩላ ሳራኪ ጋር የተገናኙ ናቸው። ሳራኪ ግን ወንጀላውን አስተባብለዋል። ከፍተኛ መጠን ያለው ገንዘብ ከፈሰሰባቸውና በጉዞው ከሚጎበኙት አንዱ እዚህ በዩናይትድ ስቴትስ አንድ የቴክሳስ ክፍለ ግዛት ፍርድ ቤት በጥፋት መቀጫነት እንዲያዝ ያዘዘው ንብረት ይገኝበታል። የዩናይትድ ስቴትስ የፍትህ ሚኒስቴር የቀድሞ የናይጄሪያ የነዳጅ ሚኒስትርና የነዳጅ አምራች አገሮች ድርጅት ኦፔክ ዋና ጸሐፊ ዲዛኒ አሊሶን ማዱኬ በጉቦ የተቀበሉት ነው የሚለውንም ክስ እየመረመረ ይገኛል። ክሌመንቲ ዋሎፕ የናይጄሪያ ጉዳይ አጥኚ ናቸው። የናይጄሪያው ፕሬዝዳንት ዘግይተውና በዝግታ ቢሆንም አገሪቱን እያዛገና እያደከመ በሚገኘው በሙስና ላይ ለተነጣጠረው ዘመቻ የገቡትን ቃል ግን ተግባር ላይ እየዋሉ ናቸው ብለዋል። ግምቱ 100 ቢሊዮን ዶላር የሚቆጠር ወይም የሚሰላ ገንዘብ በየአመቱ በህገወጥ መንገድ ከተለያዩ አገሮች ተሰርቆ ለንደን ይደርሳል።
በ19ና በ25 ሜትር ባንድ ላይ ነው ክብራትና ክብራን እየተከታተላችሁን ያላችሁት። እንዲሁም በሳተላይት ስርጭታችን ናይል ሳት ላይ አለን VOA 24 ላይ። ዌብሳይታችን amharic.voanews.com አገልግሎት ለመስጠት ለእናንተ ክፍት ነው። ምን ጊዜም በፌስቡክና በትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከምሽቱ 3 ሰዓት ከ27 ደቂቃ ላይ ሆነ አዲስ አበባ ላይ።
አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣለን።
ሃሎ ቪኦኤ፣ ይሄንን ፕሮግራም በጣም በማክበር ነው የምሰማው። በጣም ለማከብራችሁ ውድ ወንድሞቼ፣ ውድ እህቶቼ በዚህ የምታገለግሉት ሁሉ በጣም 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 አሪፍ ነው። ሞዳችሁ በጣም አክብሮት አለኝ።
ካላስ ተለዘች ሰላማን የመያድና የሰማያዊ ፓርቲ መሪዎችን ማነጋገርበት አስተያየት ልሰጥ ፈልጌ ነው። በሶማሌና በኦሮሚያ ክልሎች መካከል የተነሳው ውዝግብ ያላቸውን አስተያየት ጠይቃቸው ነበርና የሰማያዊ ፓርቲ መሪ ይሄ የጎሳ ፖለቲካ ክልል የሚባለው የፈጠረው ነው ብለዋል። ግራ የሚያጋባው ግን እዚህ ላይ እሳቸው ብሔራቸው እንኳ አማራ ነው ሳይሆን ኢትዮጵያ ነው ብለው የሚሉ ሰው ሆኖ ሳለ እነዚህ በክልል ደረጃ ራሳቸው ተከፋፍለው ያሉ ሁለቱ ክልሎች ባልተጠየቁበት ሁኔታ እሳቸው በራሳቸው ወኪል ሆነው የነሱ ችግር ይሄ የጎሳ ፖለቲካ ነው የሚል አባባል መናገር በጣም በጣም ይሄ ውክልና ፖለቲካ አይሰራም። እነሱ ናቸው መጠየቅ ያለባቸው፣ ይሄ ነው ችግራችን ያጋጨን ይሄ ነው ማለት ያለባቸው። አማራዎችም ኢትዮጵያን ሲሉ ኢትዮጵያዊነትን ያያሉ፣ አማራን ያያሉ፣ አማራ ሲሉ ኢትዮጵያዊነትን ያያሉ። እነዚህ ክልሎች ግን የመጡ ራሳቸውን ገና ለኢትዮጵያዊነት ሙሉ ለሙሉ የሚያበት ሁኔታ ስለሆነ እነሱ ይጠየቁ፣ እነሱ ቢጠየቁ ይሄንን አይሉም ነው።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202
205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸ መመሪያ መሰረት አኑሩልን። በኢሜል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው።
በ19ና በ25 ሜትር ባንድ የሚተላለፍላችሁ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። 3 ሰዓት ተኩል ሆነ። አሁን ተከታዩ ስርጭት ተከታዩ ዝግጅት ባህልና ማህበረሰብ ነው።
ከጥቂት ሳምንታት በፊት ወደ ስቱዲዮአችን ጎራ ካለ አዲስ አበባ ላይ የምትታተም ሳምንታዊ መጽሔት ዋና አዘጋጅ ጋር የተካሄደ ቃለ ምልልስ የመጨረሻ ክፍል ነው። ባህልና ማህበረሰብ ለምሽቱ ያሰናዳው ተምራት ኃይሉ ይባላል። ከ15 ዓመታት በላይ በዘለቀችው ወርሃዊ መጽሔታቸው ቁም ነገር ለንባብ ስለበቁ ቁም ነገሮች፣ የህትመት ጉዳዮችና ጋዜጠኝነት ከፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ጋር ተወያይቷል። የምሽቱም በቀደመው ውይይታቸው መገባደጃ አሉላ ያነሳትን አንድ ጭብጥ መለስ ብሎ በማስታወስ ይጀምራል።
ታምራት፣ እስቲ የጋዜጠኝነት ጥያቄ ላንሳል። በመጀመሪያ አድማጮችም እንዲረዱ እኔ እናንተ የምንወያይበትን ደርዝ መልክ ለማስያዝ ለስፖርት የሚዘጋጅ ጋዜጣ ትኩረቱ ስፖርት ነው። ኪነ ጥበብ ከሆነ ኪነ ጥበብ ነው። ሁሉም ቦታ አለው። የምህንድስና ታሪኮች፣ የሕክምና ታሪኮች የሚጽፍ መጽሔት ጋዜጣ ዋና ተቀዳሚ ዓላማው ያ ይሆናልና ትኩረቱ በመጫ ወይም በአሰራር ወይም በዘይቤ በመሰረቱ ሲሰራ በቅርጹ ያን ይዘት እንዲኖረው ስለሆነ ትርጉም አለው። ነገር ግን የጊዜ ትኩሳት፣ የአካባቢ ሁኔታ፣ የህብረተሰብ ስሜት ምናልባት ዋናው ዓላማ ሳይጣል ለህብረተሰብ ሁኔታዎች ቅርብ መሆንንም መፈለጋለና ተነባቢነትንም ከግምት ማስገባት አለና ቁም ነገር መጽሔት ኪነጥበብ መጽሔትነቷ ሳትወጣ ወቅታዊ ሁኔታዎችን ለማካተት ተገደለችበት ወይም ያን አይነት ሁኔታዎች ያስተናገደችባቸው አጋጣሚዎች ይኖር ይሆን?
አሉ። እንግዲህ ምንድነው መሰረታዊ ነገር፣ የኛ ዓላማችን ቀደም ሲል አንተ እንደጠቀስከው የኪነጥበብ ጉዳይ ላይ ነው ስንነሳ እና ረጅም ዓመት በኪነ ጥበብ ዙሪያ ላይ አተኩረን ብዙ ነገሮችን ሰርተናል። ከተወሰነ ዓመት በኋላ ደግሞ ማህበራዊ ለህብረተሰቡ በጣም አስፈላጊ ናቸው ወይም ይመለከተዋል ብለን የምናስባቸውን ማህበራዊ ጉዳዮች እነሱም ላይ እናተኩራለን። በጣም ሲሪየስ የሆኑ ወይም ዋና የተባሉ የአገሪቱ የፖለቲካ ጉዳዮች ላይ ብዙ ገብተናል ማለት አልችልም። እንዳልከው በተወሰነ ጉዳይ ላይ እንዲያተኩር ፖለቲካውን ብንጀምረውም ለምሳሌ ባልኩ የምርጫ 97 ጊዜ ትንሽ ነገር መስራት ለፖለቲካው ዋጋ ነበረው። ሰው እጅ እንድትገባ ያረጋል። ይዞት የሚመጣው ነገር ደግሞ አለ ወይ ካልቀጠልክበት ደግሞ መሰረታዊ የሆነ የመጽሔትን ይዘት አዛብተሃል ማለት ነው። እና አንድ ጊዜ እዛ መርገጥ እዚህ ጋር መርገጥ የሚለው ላይ ብዙ አይደለንም። በአብዛኛውን አተኩረናል ስንል አንዳንድ ጉዳዮችን ከማህበራዊ ጉዳይ አንጻር በትምህርት ላይ በጤና ላይ ብዙ የሰራናቸው ነገሮች አሉ።
እነኚህ ጉዳዮች ታምራት በአንድ በሌላ መንገድ የህብረተሰብ አገልግሎትን የመንግስትን ፖሊሲ አሰራርን መነካካታቸው አይቀርምና በማንኛውም ርዕስ ላይ የሚዘግቡ ጋዜጦች እንደሚያደርጉት ፖለቲካ ትኩረታቸው አይሆን እንጂ ፖለቲካ ቀመስ የሆኑ ጉዳዮች የህይወት አካል ከመሆናቸው አንጻር መንግስት የሚከተለው የትምህርት ፖሊሲ የሚወደስ የሚነቀፍበት ጊዜ ሊኖር ስለሚችል አሰራሩ፣ የአስተዳደር ሁኔታ ከዛው ከምታነሱ ርዕሶች ጋር ተዛምዶ ሲመጣስ የመዘገብ አጋጣሚያችሁ ምን ይመስላል?
ወቅታዊ ጉዳዮች ላይ እናተኩራለን። ማህበራዊም ጉዳይ ቢሆን ማለት ነው። ለምሳሌ በየአመቱ በተከታታይ እየሰራንበት የዚህ የተማሪዎች ክፍያ የመጨመር ጉዳይ በየአመቱ የሚያነጋግር ጉዳይ ነውና እነኚህ ጥቆማዎች ከተለያዩ ወላጆችም ይመጣሉ እና እሱን መሰረት አድርገን ይሄን የሚመለከታቸው ብለን የምንላቸውን ሰዎች እናናገራለን። ጉዳዩ የአስተዳደር ጉዳይ ነው ስትመለከተው እና ከአስተዳደር አንጻር ጉዳዩን የሚያብራሩ ሰዎች ወይም ምላሽ የሚሰጡ ሰዎች ይኖራሉ። ህክምናው አካባቢ ደግሞ የህክምና ስህተቶች በብዛት የሚፈጸሙባቸው ሁኔታዎች አሉ። በዚህም ኬዞች ይመጣሉ። ሰዎች ወደ ሆስፒታል ጤና ፍለጋ ሄደው ጤናቸውን አጥተው የሚወጡበት ሁኔታ አለ። ይሄንንም ከጤና አንጻር የምንመለከተው ነገር አለ። ዞሮ ዞሮ እንዳልከው ጉዳዩን አስፍተን እንመልከተው ካልን መነካካቱ መያያዙ አይቀርም። ግን አጀንዳ ተይዞ በቋሚነት የሚሰራ አይደለም። ለኔክስት ዊክ ሌላ አጀንዳ፣ ሌላ ርዕሰ ጉዳይ እንመርጣለን ወይ መዝናኛ ይሆናል። ሙዚቃ ውስጥ ያለ ወይ ፊልም ውስጥ ያለ ችግር ሊሆን ይችላል። ስፖርት አካባቢ የምንገባበት ሁኔታ አለ። ማህበራዊ ከመሆኑ አንጻር እግረ መንገዱ መዝናኛ ነው። እንዲህ አይነት ጉዳዮች ላይ የማተኮር ነገር ነው ያለው።
መልካም። እንግዲህ 15 ዓመታት ከአንባቢያን ጋር ለመዝለቅ የቻለ መጽሔት ለቁም ነገር እንሰራለን ነው የምትሉት። ከቁም ነገሮቻችሁ ከመጽሔቶቻቸው አንዳንዱን እናንሳ። በ15ኛ ዓመት ቅጽ 15 ቁጥር 285 ቅጽ 300ኛው እትማችሁ ጥቂት ቀደም ብሎ የወጣው ከሽፋን ገጹ ላይ የምንመለከተውን መጽሔቱን ለማየት ወይም ለማንበብ ዕድል አላገኙ ፈንጠቀረ ማድረግ ያህል አድዋ የማን ነው የሚል ርዕስ የያዘ አንድ ጽሑፍ ወጥቷል። ፕሮፌሰር ሪቻርድ ፓንክረስት እውቁ የኢትዮጵያ ታሪክ አጥኚ በምርጫቸው ኢትዮጵያዊ በትውልድ እንግሊዛዊ የእሳቸውን ህልፈት ተከትሎ የወጣ ይመስለኛል ጊዜውን ስመለከት ስለ ኢትዮጵያ ያለኝን ፍቅር የምገልጸው ለኢትዮጵያ በመስራት ነው ያሉበትን የጠቀሳችሁበት እዚሁ መጽሔት ላይ አርቲስት ስምኦን ሊባኖስ አንጋፋው የሮሃ ባንድ ሙዚቀኛ ኪራይ ቤቶች አስተዳደር ድርጅት ከነ ቤተሰቤ ጎዳና ላይ ጣለኝ ይላል የሚል ማህበራዊም ኪነ ጥበብ ነክ የሚሆን ርዕስ የያዘ ከአጋሮቹ ጋር በዛ በኢትዮጵያ የሙዚቃ ታሪክ ወርቃማ ጊዜ በሚባለው ሰባዎቹ ያሬድ ተፈራ፣ ዳዊት እና ጆቫኒን ጨምሮ
ጆቫኒ ሪኮ
ሌሎችም ያሉበት ፎቶግራፊ ወጣበት እንመለከታለን። እስኪ እዚህ መጽሔት ላይ የተነሱትን ታሪኮች በመጠኑ እንደ ዋና አዘጋጅ የምታስታውሳቸውን እናንሳ። ተከታይ ጥያቄዎችን እናነሳለን እንዳልደራረብብ። እስኪ ንገረን በዚህ መጽሔታችሁ በቃኛችኋቸው ታሪኮች ውስጥ የወጡትን ለንባብ የበቃችኋቸውን ቁም ነገሮች።
የዚህ መጽሔት እንግዲህ ዋና ርዕስ አድርገን የሰራ ነው አድዋ የማን ነው የሚለው ጽሑፍ የሚያተኩረው ያው የአድዋ ድል በዓል በየአመቱ የካቲት 23 የሚከበር በዓል ነው። ከጥቂት አመታት ወዲህ እንደምታውቀው ክብሩን በጠበቀ መልኩ እየተከበረ አይደለም። ይሄን ማሳያ ደግሞ የሚሆኑ ከተማው ላይ ማንኛውም ሰው በተለይ እርሚያቸው በ20ዎቹ ውስጥ ያሉት ወይም ከ20 ዝቅ ያሉ ልጆችን ብትጠይቅ ስለ አድዋ ድል መንሴ ሂደት እና ውጤት በቂ ግንዛቤ እንደሌላቸው ከንግግራቸው ትረዳለህ። እና ይሄንን
ታሪኩን የማወቅ እድል
ያላቸው አዎ ከዚሁ ጋር ተያይዞ ደግሞ የታሪኩ አቀራረብም ቢሆን በአመት አንድ ጊዜም ቢሆን የሚከበረው ይሄ በዓል አቀራረቡም ላይ ችግሮች ይታያሉ።
እስኪ ተቃቅሳቸው ዋና ዋና የምትላቸው
ያው ከአቀራረቡ ጋር ያያይዙ የሚነሱ ነገሮች ያው በአድዋ በምን መልኩ ነው አንዳንዶች የሚጠቅሷቸው ነገሮች አሉ። አድዋ የኢትዮጵያን ድል ሳይሆን በጣሊያን በወቅቱ በራሱ ድክመት የተሸነፈበት በአካባቢ ባለማወቅ የተደረገ እንጂ የኢትዮጵያውያኖች ጀግንነት ያመጣው ውጤት አይደለም በሚል የሚቀርቡ አንዳንድ ነገሮች አሉ። ዞሮ ዞሮ ይሄ መሰረታዊ ነገሩ ምንድነው? የታሪክ ትምህርታችን መሰረቱ ችግር እየገጠመ መሆኑን የሚያሳይ ነገር አለ። አዲስ አበባ ዩኒቨርሲቲም የታሪክ ትምህርት ክፍሉን በተወሰነ ደረጃ እንደዘጋው መረጃዎች አሉ። አዎና እነኚህ ነገሮች ወዴት ያመለክተናል? ወደኋላ ያሉ ታሪኮቻችንን በደንብ ካልያዝን ያገሪቱ ወደፊት ዕጣ ፈንታ ምን ሊሆን ይችላል በሚል ላይ የተመሰረተ አነጋጋሪ ጽሑፍ ነው የሆነው። አከባበሩም ቢሆን ለብዙ አመታት የተቀዛቀዘው አሁን ባለፈው አመትና እኛ በዚህ አመትም የዘገብነው ቢያንስ ትኩረት ተሰጥቶት እንቅስቃሴ እየተደረገ መሆኑን የሚያሳዩ ነገሮች አሉ። በመንግስት ደረጃም ስራዎች እየተሰሩ መሆኑን የሚያመለክት ነገር እየመጣ መሆኑን ያሳያል። የሪቻርድ ፓንክረስትን ቀደም ሲል አንተ እንደጠቀስከው የውሳቸው የህልፈት ህይወታቸው መሰረት አድርገን ካሁን በፊት ቃለ ምልልስ አድርገንላቸው ነበረ እና ያው ታመው ነው ያረፉት ሪቻርድ ፓንክረስት። ይሄ ንግግራቸው በጣም መሰረታዊና ሊጠቀስ የሚገባው ነው በሚል ከዛ ቀደም ሲል ከተናገሩት ውስጥ ተወስዶ ድጋሚ እየተሰራ ታሪካቸው ነው። የስምኦን ሊባኖስ ጉዳይ ሮሃ ባንድን መቼም የማያቅሰው የለም። በጣም የታወቀ ሳክስፎን ተጫዋች ነው። ሮሃ ባንድ ካሉት ሁለት ሳክስፎን ተጫዋቾች አንዱ እሱ ነበረ እና ላለፉት 28 አመታት እዚህ ቦሌ መንገድ ላይ የኖረበት አንድ የኪራይ ቤቶች አስተዳደር ድርጅት ህንጻ ነበረ። እሱም ስራ ብዙ አልነበረውም ከጥቂት አመታት ወዲህ። በዚህ የተነሳ የቤት ኪራይ ሳይከፍል የተወሰኑ ጊዜያት በመቆየቱ የተነሳ ማስጠንቀቂያ ምንም አልሰጡኝም ነው የሚለው። ያለ ማስጠንቀቂያ ከዛ ቤት ውስጥ ወጥቶ እንዲሁ በሰዎች ችሮታና እርዳታ የነበረበት ጊዜ ነው። የዛን ጊዜ ነው ያናገርነው እሱንና ከዛ በኋላ ሰዎች እርዳታ እንዲያደርጉለት አንዳንድ ሙከራዎች እያደረገን ነው። አሁንም ብዙ ተሳክቷል ማለት አይቻልም። አሁንም እንደዚሁ ሆቴል ውስጥ ተቀምጦ ነው የሚገኘው።
ትልልቅ ርዕሶች ናቸው። ማህበራዊውን አሁን አንድ እውቅ አርቲስት ለበርካታ ዘመናት በኢትዮጵያ ሙዚቃ አውድ ላይ ከፍተኛ አስተዋጽኦ ያበረከተ ሙዚቀኛ ወድቆ የሚገኝበትን ሁኔታ ማንሳት ከግለሰቡና ከቤተሰቦቹ ሕይወት ባሻገር ባለሙያዎቻችንን ለሀገር ለባህል ያበረከቱ ሰዎች እንዴት ነው የምንከባከበውን የሚለውን ጥያቄ እንድናነሳ ይጋብዛል። የፕሮፌሰር ሪቻርድ ፓንክረስት ብዙ የተባለበትም ቢሆን ተገቢ የሆነ ዘገባ ነው። ታምራት ቁም ነገር እንግዲህ በርከት ያሉ ቁም ነገሮችን ይዛ የምትወጣ መጽሔት ናት። ታዲያ ቁም ነገረኝነት የሁልጊዜ ተማሪነትንም ይጨምራልና አንተም በጉዞ አንተ ብቻ ሳይሆን ለሙያ አጋሮች ጭምር የሚሆን ቁም ነገር እንደምትገበይ ተስፋ አድርጋለሁ። በዚህ በጉዞ ምን ታዘብክ? ምን ተማርክ? በዋሽንግተን 15 ቀን ቆይታ በተለይ መገናኛ ብዙሃን የሚመለከቱ አሰራሮች፣ ስነ ጽሁፍን የሚመለከት
ብዙ ነገሮችን አይቻለሁ ለማለት አልችልም። ያየሩን ጸባይ ደግሞ አንተቀዋለ እንደልብ ለመንቀሳቀስ የሚያቻረም ሰዓት መምረጥ ስለሚያስፈልግ ማለት ነው። ግን ወደዚህ ከመምጣቴ በፊት አያቸዋለሁ ብዬ በቅድ ከያዝኩት ወይም ላያቸው ከመመኛቸው ነገሮች አንዱ ላይብረሪ ኦፍ ኮንግረስ የሚባለው ግዙፍ የዓለም ቤተ መጻሕፍት ልንለው እንችላለን። ሶስቱንም ሴክሽኖች አሉት። በጣም ትልቅ ቤተ መጻሕፍት ነው። እዛ ውስጥ ደግሞ የምስራቅ አፍሪካ ሴክሽን ውስጥ የኢትዮጵያ ራስን የቻለ የዶክመንቴሽን ክፍል አለው። ደጋጣሚ ሆኖ ትላንትና ነበር እንደውም የማየት እድል የገጠመኝ። እዛ የዶክመንቴሽን ክፍሉም ማላፊ አቶ ፋንታውን ጥሩነህ ሳቸውን አግኝቼ በተለይ የፋይሊንግ ማህደር አያያዛቸው እታች ድረስ ወርደን ነው የተመለከትነውና ኢትዮጵያ ውስጥ የታተሙ ነገሮችን ብዛኛውን ሰብስበዋቸዋል። በተለይ ገበያ ላይ አይገኙም ጠፍተዋል ብለን የምናስባቸው የህትመት ውጤቶች ሁሉ እዛ ተሰባስበዋል። ቁም ነገር መጽሔትም እዛ ውስጥ እንዳለ
ተገኘ።
አይ ማየት እድሉ ገጥሞኛል። እንደው ጊዜ ብላለው ሰው ጥናትና ምርምር ለማድረግ ለሚፈልግም ሰው እዛ ያለው መስተንግዶና አቀራረብ በጣም የሚማርክ ነገር ነው። በተለይ ንባብ ለሚወድ ሰው ለሚፈልግ ሰው ሁሉ ነገሩ እዛ ያለው ሁኔታ በጣም የሚያስደስት ነው። የምታያቸው የምታጣው ነገር የለም። ብትፈልግ በኮምፒውተር ላይ መጽሐፍቶችን በሶፍት ኮፒ ታገኛለህ። ብትፈልግ መጽሐፉን ራሱ ፈልጋለሁ ብትል ትችላለህ። የወረቀቱ አይነት ምን ነበር የዛሬ 100 ዓመት የዛሬ 50 ዓመት ያኔ የሚያትሙት እንዴት ነበር ለማለት ፈልግስ ሁሉ ይገኛል። የሚያስደስት ነገር ነው እና ስሜቴን በጣም ቀልቤን ከሳቡት ነገሮች አንዱ እዛ ቦታ ላይ መገኘቴ ለኔ ትልቅ ነገር ነው።
ቀደም ሶስት ክፍሎች እንዳሉት ተቀስ አድርገሃል። እንደው አንተ የጎበኘውን አንተ ያየውን ወይም የተረዳኸውን በዚህ ሰዓት ለሚከታተሉ አድማጮች የዩናይት ስቴትስ ምክር ቤት ቤተ መጻሕፍት እንደገለጽከው በዓለም ግዙፉ ቤተ መጻሕፍት ነው። የመጻሕፍትም የቤተ መጻሕፍትም ማያያዝ የተለወጠ ባለበትም ቢሆን አብሮ ፈጥኖ ለመቀየር እየሞከረ ያለ ትልቅ ድርጅት ነው። በተለይ ፕሬዚዳንቶች የመጻሕፍት ክምችቶቻቸውን በዚያ በቀደመ ዘመን ሳይቀር ለላይብራሪ ኦፍ ኮንግረስ ይሰጣሉ። ቤተ መጻሕፍቱ የደረጀው የንባብ ባህሉ ያደገውን የገዘፈውን ያህል ነው እና እንግዲህ በቁም ነገር መጽሔት የታዘብካቸውን አሁን ያካፈልከንን ጨምሮ የጉዞ ማስታወሻ ላይ እንደሚሰፍር ተስፋ አድርጋለሁ። ጋዜጠኝነት በሚመለከት ይሄ የረፍት ጉዞ እንደሆነ አጭር ጊዜም እንደሆነ እረዳለሁ። እዚህ የአሜሪካ ድምጽ ራዲዮ ሁለተኛ ቀን ብቅ ማለት ነው። የዛሬውን ቃለ ምልልሳችንን ጨምሮ ሌሎች የመገናኛ ብዙሃን ተቋማትን የማየት እድል ገጥሞ ይሆን? እዚህ ቅርባችን ያለ የመገናኛ ብዙሃን ቤተ መዘክር አለ? ምናልባት መታየት ካለባቸው የዓለም ህትመቶችን በሙሉ በተለይ በጋዜጦች ደረጃ የሚያወጣ ስለ መገናኛ ብዙሃን ስራና አሰራር ማህበር ጭምር ያለው መታየት ያለበት ነው። ከአሜሪካ ድምጽ ራዲዮ ጥቂት ርቀት ላይ ነው ያለው። እንደሱ የመሳሰሉ የማየት የመመልከት እድል ይኖር ይሆን? ታላላቅ ጋዜጦች ያሉበት ሀገር ነው። ዋሽንግተን ፖስት አለ፣ ኒውዮርክ ታይምስ።
እነሱ ጋር በቀጥታ ለመሄድ እድሉን ባገኝ ደስ ይለኛል። ግን ይሄ የኒውስ ሙዚየም የሚባለውን ነገ ለማየት እቅድ ይዣለሁኝ እና ሄድለታ 11 ሰዓት ስለሆነ ከስራ ሰዓት በኋላ ተዘግቶ ነው የደረስነው እኛ እና በሩ ላይ ግን የዕለቱ ጋዜጦች ተለጥፎ ተመለከትኩኝ። የዕለቱ ጋዜጦች እዛ ላይ በየስማቸው በተለይ እዚህ አሜሪካን ሀገር የሚታተሙት ተለጥፈዋል እና በጣም ልዩ ስሜት ነው የተሰማኝ። በተለያዩ ክልሎች ነው እንግዲህ አሁን እዚህ ስቴቶቹ በጣም ሩቅ ናቸው እንደማያውቁ፣ ግን በማንኛውም ስቴት ውስጥ የታተሙ ህትመቶች እዚህ መጥተው ወዲያው ማየት የሚቻልበት ነገር አለ። ውስጡም በጣም ብዙ የህትመት ውጤቶች እንዳሉ ነው በዌብሳይት ላይ ያየሁት። ነገ እዛ እንግዲህ ሄደን ደግሞ ለማየት እቅድ ይዘናል። እሱ ነው አሁን ዋና ያለው።
ግርም ካለህ ጊዜ እጥረትና ከአየሩ ጠባይ ጥንካሬ አንጻር ይሄን ቦታ መጎብኘት ብዙውን የመገናኛ ብዙሀን ጉብኝት የሚያካትትልህ ይመስለኛል። ቤተ መዘክር ነው እና ታምራት ኃይሉ የቁም ነገር መጽሔት ዋና አዘጋጅ 15 ዓመታት የዘለቀ መጽሔታችሁን በህትመት የዳሰሳችኋቸውን እንደው አበይት የሚባሉ ርዕሶች በወፍ በረር መልከት ያደረግንበት እንዲሁም ጉዞህን ምክንያት አድርገን ያወጋንበት ቆይታ ነው። እግዚአብሔር አመሰግናለሁ። የቀረ ቆይታም የተሳካ እንደሚሆን ተስፋ አድርጋለሁ።
በጣም ነው የማመሰግነው አሉላ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ብርቅ ሰዎቻችን ቀጣዩ ቅንብር ነው።
ስሜ ኮሎኔል ጋርዲሳ እባላለሁ። ከወደኩበት ሀገር ወለጋ ነው። ቡሬ ይባላል።
ቡሬ። እሺ።
በትምህርት እንድንወጣ ጠይቆ ድንበ ስም ደረሰ። ወደ
ወዴት?
ለቀምት።
እሺ።
ለቀምት እንደደረስኩ ተማሪ ቤት ገባሁ። ከዛ ትምህርቴን አማርኛውን እንደጨረስኩ እንግሊዝኛ እንድንማር ተፈቀደልን። በመካከል ጣሊያንና ኢትዮጵያ ተጣሉ።
ጣሊያን ኢትዮጵያን ወረረች?
አዎ። ኢትዮጵያ ገባች። ከዚህ ብዙ ታሪክ አለ። ያን ጊዜ ጦርነቱ ቀጠለ።
ጣሊያንኛም ተምረሃል?
ጀመር። ከዛ ኤቢሲስን ዘምር በባህል ጣሊያን መጣ። የሚያስተምሩን አበሾች ናቸው። ያን ጊዜ ኤቢሲ እንደተባል ጣሊያን ሲመጣ ወደ ጦርነት ደጃዝማች ሀብተ ማርያም የሚባሉ
ደጃዝማች ሀብተ ማርያም የእህት ባለቤት ነበሩ።
ወይዘሮ ሽባ ቤት ባለቤት ነበሩ። ከዛ እንደቀጠል
ጣሊያን እያለ ደጃዝማች ሀብተ ማርያም ሞቱ።
ጦርነት ተጀምሮ ጦርነት እንዳሉ ደጃዝማች ሀብተ ማርያም
በመንስ ተገደሉ።
ሰማሁ እንጂ አላየሁም። አይቻለ ማለት አልቀበልም።
እስቲ ወደ አብራሪነት እንዴት እንደገቡ ያጫውቱኝ።
አየር ኃይል ገባሁ።
እንዴት ገቡ አየር ኃይል?
አየር ኃይል በጣም እማኝ ነበር። አውሮፕላን ለመንዳት በጣም እማኝ ነበር። እዛ በጣም እማኝ ስለነበረ አውሮፕላን ለመግባት ትፈልጋለህ ወይ ተብዬ ተጠየቅኩ።
ማን ነው የጠየቁት?
ራስ መስሎኝ።
ከዛስ?
አሁን አልኳቸው። ከዚህ ጋር አሉና ቤተ መንግስት ወሰዱኝ። እዛ ቆመ ተጠራሁ። ና አሉ። ዛሬው ጋር እየተነጋገሩ ጠሩ። እኔ ከኋላቸው ነበርኩ። እጅ ነሳ። ከዛ በኋላ ምንድን ነው የምትፈልገው? ጦር ሰራዊት ክቡር ሰበጫ ነው አየር ኃይል አሉ።
ጃንሆይ ናቸው ራስ መስፍን ናቸው እንደዚህ ያሉት?
ጃንሆይ
እሺ።
እዛ እኔ አየር ኃይልን መግባት እፈልጋለሁ አልኩ።
አየር ኃይል ስትገባ አንተ ስንተኛ
ነበርክ?
ይህ የምትሰሙት ታሪክ በ1920ዎቹ መጨረሻ አካባቢ የሆነ የአንድ ኢትዮጵያዊ ታዳጊ ወጣት ታሪክ ነው። የሰማችሁት ድምፅ ለኢትዮጵያም ለአፍሪካም ጭምር የመጀመሪያዎቹ ከነበሩ የአየር ኃይል ካዴቶችና መኮንኖች የአንዱን የኮሎኔል ጋዲሳ ጉማን ድምፅ ነው። ኮሎኔል ጋዲሳ ዘንድሮ የ97 ዓመት ዕድሜ ባለጠጋ አዛውንት ናቸው። መንፈሰ ብርቱና ተጫዋች፣ ለዛው ዛሬም ያልደበዘዘ ብሩህ ገጽታቸው የውስጣቸውን ጥንካሬ፣ የሰብዕናቸውን ብልጽግና፣ የመንፈሳቸውን ኩሩነት ያስነብባል። የኮሎኔል ጋዲሳ ጉማ ሕይወት ከደመናዎች ጀርባ ከፍ ብላ መጥቃለች። ኮሎኔል ጋዲሳ ነዋይ አፍሳሽም ሥራ ፈጣሪም ሆነው ነበር። እስከ ዛሬ በማላውቀው ምክንያት በሚሉት ጥቃት ወህኒ ተወርውረው መማቀቃቸውን፣ ወጥተውም የምበላው የምጠጣው እስካጣ ባሉኝ ሁኔታ መንገላታትና መጎሳቁላቸውን አጫውተውኛል። ኮሎኔል ጋዲሳ ጉማን ያገኘኋቸው ዛሬ እየኖሩ ባሉበት የካሊፎርኒያዋ ኦክላንድ ከተማ መኖሪያ ቤታቸው ድረስ ሄጄ ነው። ኮሎኔል ጋዲሳ በጠና ታመው በመሰንበታቸው ምክንያት ቤተሰቦቻቸው እንዳናግራቸው የፈቃደኝነታቸው ነገር እጅግ ደካማና የሚያቅማሙ ነበሩ። እኔ ስለ ኮሎኔል ጋዲሳ ማንነት የሰማሁት ድንገት ነው። ካሊፎርኒያ የተገኘሁት ለሌላ ሥራዎች ነበር። አንድ ወዳጄ እንዲያው በጨዋታ መካከል አንስቶ የሚያውቀውን የታሪካቸውን ጫፍ ሲያጫውተኝ እርሳቸውን የማግኘት የማየት የማነጋገር ጉጉት አደረብኝ። እዚያው ካሊፎርኒያ ለሚገኘው የራሱ የከበረ ታሪክ ላለው ለኢንጂነር ፍስሐ አጥላው ሳማክረው ከቤተሰባቸው ወደሚያውቃት ወደ አንዷ ደወለና መልእክት አኖረ። ምሽት ላይ ሳን ፍራንሲስኮ ሆኜ ስልኬ ጮኸች። የኮሎኔል ጋዲሳ ቤተሰቦች ናቸው። ስለ ደወሉልኝ አመስግኜ ጥያቄን አቀረብኩ። ያገኘሁት መልስ ለጊዜው በጥቂቱ አሳዘነኝ። ኮሎኔል ጋዲሳ በጠና ሕመም ላይ ስለሆኑ መናገር አይችሉም፣ እሺ ለማለት ይከብደናል አሉኝ። ወዲያው ግን አንዳች እኔም የባለቤትነት ስሜት በውስጤ ተጫረ። እንዴ ለመሆኑ ማን ነው እርሱ? የነጻነት ሐውልትን ወይም ላሊበላን ወይም አክሱምን ወይም ጎንደርን አታይም ብሎ የሚከለክለኝ ወይም ክብረ ነገሥትን ወይም ስንክሳርን አትገልጥም የሚለኝ ወይ የጤፍ እንጀራ አትቆርስም ጠጅና ጠላም አትቀምስም ብሎ የሚከለክለኝ? ምናልባት ጥቂት ነገር ገፋ አደረግኩ ይሆን? ሚዛኑን ለእርሶ ለአድማጭ ልተውና ኮሎኔል ጋዲሳና እርሳቸውን የመሰሉ ሰዎች እኮ የየቤተሰባቸው የመሆናቸውን ያህል የዚያኑ መጠን የሕዝባቸው የሀገራቸውም ናቸው፣ የእኔም ናቸው። ያልተነገረላቸው ባለ ታሪኮች ያልተዘመረላቸው ጀግኖች ስንት ናቸው ተሸፍነው ያሉ ሳይገለጡ ያለፉ ሀገር ሲባልኮ በየወቅቱ እየተነሱ የየድርሻቸውን እየሰጡ የኖሩና ያለፉ ዛሬም ያሉ ብርቅ ሰዎችም ማለት ነው ይህንኑ ሐሳቤን በስልኩ ሌላኛ ጫፍ ሆነው ከኮሎኔል ጋዲስ አቤት ለሚያነጋግሩኝ ሰው አካፈልኩ ምን ይያልኩ እንደነበረ ገባቸው እንዴ እስኪ አንዴ ቆየኝና መልሰን እንደውል አሉኝ በተሰብ ተመካከረ መሰለኝ ባሉት መሰረት መልሰው ደወሉልኝ ኮሎኔል በጣም ታመዋል ልታነጋግራቸው መቻለህን እንጃ ለማንኛውም ግን ነገ ረፋድ ላይ መጥተህ በሰላም ካደሩ ልታያቸው ትችላለህ በጣም ተደሰትኩ ግድ የለም ስጸልይ አድራለሁ በነጋታው ሌሎችም ቀደም ብዬ በተለያዩ አካባቢዎች ይዣቸው የነበሩ የሥራ ቀጠሮችን አፈታጥኜ ጨረስኩና ወደ ኦክላንድ ገስግሼ ኮሎኔል ጋዲስ አቤት ስደርስ ወንበራቸው ላይ ተቀምጠው ታናሽ ወንድማቸውና ታናሽ እህታቸው ልጃቸውና እንዲሁም ሌሎችም የቤተሰብ አባላትና ጥያቄዎች ከበው ሲያጫውቷቸው ሲሳሳቁና ሲቀላለዱ ደረስኩ እጅግ በጣም እድለኛ ነህ ተባልኩ ሰሞኑን እኮ የከፋ ሁኔታ ስንጠብቅ ነው የሰነበት ነው አሉኝ እጸልያለሁ አልኩ እኮ እናም ጸሎቴ ያዘ እኔ የፈለኩት ጤና ይስጥልኝ ብያቸው ትንፋሻቸውንና ንቅናቄያቸውን ብቻ ለመቅረጽ ነበር ከሰማሁት ነገር እናም ስለ ታሪካቸው ሌላ ሰው መጠየቅ እንዲህ አይነት ነገር ቆፍጣና ወታደር ድሮ የርሳቸው ባልደረቦች ከርሳቸውን በኋላ የነበሩ ብዙዎች የተቀላሽ ጋር ይሉ ነበር እንዲህ ካሉ ነገር አለቀ ሞተ ማለት ነው ራሴ እናገራለሁ አሉ ኮሎኔል ጋዲስ አጉማ ድሮም ጋዜጠኛ ሊያናግር ይፈልጋል ተብለው ነበር ከተኙበት አልጋቸው ተነስተው ነቃ ብለው የጠበቁኝ እግዚአብሔር ያክብርልኝ ኮሎኔል እናም አሉ ኮሎኔል እኔ እናገራለሁ
ጥያቄ ቀስ ብለህ አንድ በአንድ ጠይቀኝ ነው
እሺ እሺ
የሂሪንግ ፕሮብሌም አለ
እሺ ብዙ አልጠይቆትም
ብዙ አይጠይቅ
እጠይቀኝ
እሺ
ታገልግ ወጥ ባጭሩ ባጭሩ
እሺ
ዛሬ ትልቅ ነገር ዛሬ you know you're lucky you found him like this a couple of days ago በጣም እንትን ነበረ
ወይ አልሞስ ነው
መነጋገርም አይችልም ነው
መንገዩ ይወሰናችሁ
በርግጥ ኮሎኔል ጥቂት የመስማት ችግር እንደደረሰባቸው ነግረውኛል ድምጼን ከፍ አድርጌና ቀስ ይያልኩኝ አጠገባቸው በነበሩት ወንድማቸው የህይወት ማኝም ናቸውና በአቶ ተስፋ ጉማም እገዛና አልፎ አልፎም አስተዋሽነት እየተጋገዝን ህይወታቸውን ሁሉ አጫውቱኝ ኮሎኔል ራስ መስፍን ስለሺ ጠርተው አቀረባቸውና ጃንሆይ ጠየቋቸው ይከተላሉ ኮሎኔል ጋዲሳ
ሰበሰቡን 40 ያህል እንደነበረ ተጠራ ከሉ ቦታ እንደደረ እየተጠራው አሉ ፈል ይልማል እርሳ ጋር ወሰዱ እንደዘረዘ በቃ ከተ ተበደሱ አሉ ተበደሱ ከዛ በኋላ ወደ አየራ ትክክሉ ተፈቅደውላቸው አሉ በኋላ እጅ ደስታን ፈል ወደ አሉ ሁሉ ምግብ እዛ እንደምላ ተፈቀደለች መኪና ማንቸር ሰው ምናዳ ባጌላ ስለሌለ እኔ ነበርኩ ባስራ ነበር የጣላ ባስ ተማሪዎች የሚወሰው ሀያት እና ዳለይ ሰጡት እኔ ብቻ ነበር ምንዳ እና እየደዳው ተማሪዎች ገባሉ ጠዋት ጠዋት እጄ አጣቸዋለሁ ልጆቹ ቦታ እስካገኙ ድረስ
በመኪና
እሺ ከዛ ቀኑ ደረሰ ቤቱ ተሰራ ቤቱ ተዘጋጀ እዛ ታች ጣላ ለሰራ ኦፊሰሮች ቡንዳ ቤት ምግብ ቤት እንበሉበት ቦታ እዛ ተባደም
የት ነበረ ቦታው
አዲስ አበባ
እሺ
አንድ አመት ያህል እዛ ነቆየት በቃ ልጆች ይሰበሰባሉ አንዳንዶቹ ደግሞ ያስወጣሉ እንዲህ እያለ እዛ ደወል እዛ በቃ ታተኛ ትምህርት ቤት እዛ ተከፈተ ትምህርትን እዛ ለማር ነበር ምግባችንን ማግኘታችንም እዛው ነው
ኮሎኔል ለመሆኑ ያን ጊዜ እርሶ አየር ኃይል ሲቀጠሩ ኢትዮጵያ ብቻ ሳይሆን በአፍሪካ ደረጃ ሌላ አየር ኃይል የነበረው ሀገር ነበር?
ፈስተባል አጥቶ
ስለዚህ ኮሎኔል እርሶ ከመጀመሪያዎቹ የአፍሪካ የአየር ኃይል አብራሪዎች አንዱ ነው ማለት ነው?
አንዱ
ለኢትዮጵያ ብቻ ሳይሆን
ሰሞን ተጠቅሷል ሰሞን ተጠቅሷል
ኮሎኔል ለመሆኑ እንዴት የማብረር ምኞት አደረቦት? ከየት መጣ ይሄ ማብረር ፍላጎት? ማንንም ባልነበረበት ዘመን
አውሮፕላን ባየቁጥር ሰማላ ባየቁጥር እመኛ ነበር።
መቼ?
ገና ኤርፖርት ሳልገባ።
ልጆ ነው?
አዎ፣ እመኝ ነበር። በጣም እመኝ ነበር።
ሲበር እያዩ ማለት ነው?
አዎ።
አበራለሁ ብለው አስበው ያውቃሉ? ያኔ
እመኛለሁ እንጂ አበራለሁ አላልኩም። እመኛለሁ፣ ተመኘሁ። መብረር አስበው ነበር ኤፌቴ ባለች እዚህ ለመድረስ አስበው ባህል በላ ነበር።
ስንት ዓመት አበረሩ ኮሎኔል?
15,000
ብዙ ነው።
ቀላል አይደለም። 15,000 በሲቪል አይደለም፣ በኤርፎርስ
በጦር ጀት ማለት ነው።
በኤርፎርስ 15,000 ማበር እኛ ማስተባር አለ። ቀላል አይደለም ማስተባር። ሰው ሳይ ቀላል ይመስላል። አዶ አዶን ለማስተባር አንዶ አዶን ልዩ አማል አለው። እሱን ደግሞ በባህረት በምንም አፎንም እየጠረቅ እንደምን አስተምራለሁ አስተምራለሁ። ሁለት ዓመት አስተማሪ ሆኜ እርዳለሁ።
እስቲ ባልደረቦች እነማን ነበሩ ይንገሩኝ ኮሎኔል። የእርሶ ጓደኞች አብረው የሰሩ አብረው የተቀጠሩ እነማን እነማን ነበሩ?
ኮሎኔል ጌታቸው ካንፈረ፣ ምትኩ ሙለታ፣ አብራሪ ዘመና፣ ሌማ ባለ፣ አበራ ወገባራ፣ አሰፋ የለ፣ አለማየሁ አበበ፣ ዳዊት ገሌ፣ ነጋሽ ወደው፣ ወደንካል፣ ምክረሳ ለማርያም፣ ገረሱ ደጋጎ።
እሺ፣ ግድ የለም በኋላ ይነግሩኛል። የቀሩትን
አብዛኞቹ ፓይለቶች ነበሩ። ይሄ ሁሉ ጥቂቶች ናቸው የቀረነው።
ለ15,000 ሰዓታት በጦር ጀት አብራሪነትና በአሰልጣኝነት አየር ላይ ያሳለፉት የኮሎኔል ጋዲሳ ታሪክ ይቀጥላል። ብዙ ነው ታሪካቸው። ዌብሳይታችንና ፌስቡክ ገጻችን ላይም የቃለ ምልልሳችንን የቪዲዮ ዘገባ በቅርቡ እናወጣለን። ለዛሬ ጤና ይስጥልኝ። በነገራችን ላይ ኮሎኔል ጋዲሳ ጉማን እንዳገኛቸውም ከዚያም በኋላ ባነጋገርኳቸው ወቅት አጠገቤ ሆነው ብዙ ገዛ ሲያደርጉልኝ እንደነበሩት ለወይዘሮ ሰሎሜ አርአያ ስላሴም ምስጋናዬን አቀርባለሁ። የተከበራችሁ አድማጮች በ19ና በ25 ሜትር ባንድ የሚተላለፍላችሁ ስርጭት እስከ 4 ሰዓት ይቀጥላል። አሁን እስቲ ከላካችኋቸው የኢሜይል አስተያየቶቻችሁ አንድ ሁለቱን እናሰማችሁ መልሰን።
የአሜሪካ ድምፅ የባህር ዳር ዩኒቨርሲቲ ምህንድስና ተማሪዎች ጥያቄ ስላነሱ ብቻ መባረራቸውን ጋዜጠኛ መለስካቸው ሲዘግብ ላደመጠ ሁሉ ብዙ ጥያቄዎችን ያስነሳል። ተማሪ መሆን እኮ የዜግነት መብትን አሳልፎ መስጠት አይደለም። ለምንድን ነው ጥያቄ ስላነሱ ብቻ ሰው እንዳልሆኑ ምግብ ተከልክለው ከግቢ የሚባረሩት? ዩኒቨርሲቲውና የዩኒቨርሲቲው መሪዎች የሚተዳደሩት ዜጎችና ወላጆች በሚከፍሉት ግብር ወይንም በእነሱ ስም በሚገኝ እርዳታና ብድር አይደለም እንዴ? ለመሆኑ በተማሪዎቹና በዩኒቨርሲቲው መካከል ያለውን ግንኙነት የሚገዛ ተማሪዎቹ የተቀበሉት ደንብ የለም እንዴ? የትምህርት ሚኒስቴር ከአንደኛ ክፍል እስከ ዩኒቨርሲቲ ሶስተኛ ዓመት ድረስ እያሳለፈና እየገፋ ያመጣቸውን ተማሪዎች ዩኒቨርሲቲው በድንገት ተነስቶ አዲስና ያልነበረ ፈተና ውሰዱ ማለቱ አግባብ ነው? የኢህአዴግ ባለሥልጣኖች ልጆቻቸውን አውሮፓና አሜሪካ ልከው በዶላር እያስተማሩ የድሃውን ልጅ የሚቀልዱበት አንሶ ለምንድን ነው በረሃብ የሚቀጡት? ተማሪዎቹ ከወደቁ የወደቀው ለዚህ ያበቃቸው ትምህርት ሚኒስቴርና ዩኒቨርሲቲውን የሚመሩት ፕሬዝደንት የሚባሉ የኢህአዴግ ካድሬዎች ናቸው። ተጠያቂ መሆን ያለበትም ይህን ያመጣው መንግሥት ነው። ተማሪዎቹን በውሳኔው ማሳተፍ ሲገባ በረሃብ መቅጣት ኢሰብአዊ ድርጊት ነው። ይህ ብልሹ የትምህርት ሥርዓት ያመጣው ችግር ሰለባ የሆኑት ወጣት ተማሪዎች መቀጣት የለባቸውም። ፈተናም ቢሆን ተከታታይና የማሻሻያ ሐሳብ ለተማሪዎቹ የሚሰጥ ካልሆነና በድንገት ተነስቶ የሚደረግ ከሆነ ለማንም አይረዳም፣ በጥሞና ይታሰብበት። ልሳኑ መልኬ ነኝ ከጎንደር ዩኒቨርሲቲ ብለዋል።
ተከታዩ አስተያየት በስንኝ የተቋጠረ ነው። በሰሞኑ በሀገራችን እየተበራከተ ያለውን አንዱን ኢትዮጵያዊ ነገድ ከሌላው የሚያቃቅር መንግስታዊ ተንኮል ስሰማ ከአስር ዓመት በፊት የመነጫጨርኳት ወረቀት ትዝ አለችኝና ፈላልጌ ላካፍላችሁ ወሰንኩ። እናንተም እንደሚመስላችሁ አድርጓት ይቻትላችሁ ብለው እኔን እኔ በላው የምትል ግጥም
ልከውልናል መስፍን። ለዛሬ ሰዓታችን እየተጠናቀቀ ነው መሰለኝ። በነገው ምሽት ዝግጅት እናሰማችኋለን። ክብራትና ክብራን አድማጮች የምሽቱ ዝግጅታችን በዚሁ ተጠናቀቀ።
በምሽቱ ፕሮግራሙና ዝግጅት ተታበላችሁና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ ሰለሞን ክፍሌና
እኔም ሰለሞን አባተንን ብርሃን ኃይሉ ነች ፕሮግራሙን የመራችሁ። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም ደና 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 The voice of